ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አንመጭቻችን። ዛሬ እሁድ ግንቦት 29 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያን ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ ግንቦት 29 ቀን 551 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በቅድሚያ ዜና በማስከተልም በሳምንት ውስጥ ተላልፈው የነበሩ የፍኖተ ዲሞክራሲ ሀተታዎችን በድጋሚ አቅርበን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
የተፈራው ረሃብ በትግራይ መከሰቱ አነጋጋሪ መሆኑ ታወቀ። በ77 የተከሰተው ረሃብ መንስኤ በተፈጥሮ በደርግና በወያኔ መሆኑ አይረሴ ታሪክ ሲሆን በዚህ ወቅትም ታሪክ ራሱን ደገመና ያሁኑ ረሃብ ሙሉ በሙሉ ሰው ሰራሽ መሆኑን እየተነገረ ይገኛል። በዚህ ረሃብ ተጠቂ የሚሆኑት ከትግራይ አጠቃላይ ህዝብ 90% መሆኑና በአሁኑ ወቅት እጅግ በጣም የመነመኑ ህፃናት ከእናቶቻቸው ደረቅ ጡቶች ጠብታ ወተት ለመማግ አቅም አጥተው መታየቱ በቅርብ ጊዜያት የረሃቡ ሁኔታ እየከፋ ሄዶ የህፃናትና የሽማግሌዎች ሞቶች እንደ ዘበት መስማት አይቀሬ መሆኑን በርካቶች ስጋታቸውን ሲያሰሙም ተደምጠዋል። ለዚህ ረሃብ መከሰት ግንባር ቀደም ተጠያቂ የሆኑት እንደ ቡድን ወያኔና ሌሎች የስሙላ ወያኔ ተቃዋሚ የሚባሉና በግለሰብ ደረጃ እነ ደብረ ጽዮን፣ ጌታቸው ረዳ፣ ጌታቸው አሰፋ፣ ጻድቃን፣ ቴድሮስ ሲየና ከፍተኛ የጦርና የፖሊስ መኮንኖች እንደ ቡድን ሻቢያ፣ ኢሳያስ፣ ሚኒስትሮቹና ጀነራሎቹ በልጽግና የተሰኘው ጽንፈኛ ፕሮቴስታንት ቡድን በተለይ ኦዴፓና አዴፓ በግለሰብ ደረጃ ያገዛዙ ቁንጮ የሆነው ግፈኛው ኮሎኔል ወርጋጡ ሽመልስ፣ ከርሳሙ አባዱላ፣ ሰስቱ ግርማ ብሩ፣ ብርሃኑ ጁላ፣ በአጠቃላይ መንጋ ሚኒስትሮችና የየክልል ሹማምንት ለዚህ አስከፊ ረሃብ የየድርሻቸውን ክፋት ፈጽመዋልና ለፍርድ ይቅረቡ የሚል ድምጽ ማሰማት ተገቢ መሆኑ በስፋት ይነገራል። ይህ በእንዲህ እንዳለ ሰሞኑን የጦርነት ወንጀል የፈጸሙ ወታደሮች ስርዓት መነጋገሪያ ሆኖም ይገኛል። የወንጀሎቹ ፈጻሚዎች ሁለቱ ፋሽስቶች ኢሳያስና አብይ ሲሆኑ የወታደሮቹ ስርዓት የወንጀል መሸፈኛ ነው የሚለው አስተያየት የብዙዎቹ መሆኑም ታውቋል። የጨረባው ምርጫ ውጤቱ አስከፋይ ነው ተባለ። ይህ የጨረባ ምርጫ ከቀደሙት አምስት የምርጫ ጫጫታዎች በከፋ ሁኔታ ሳይከካ የተወካ መሆኑ ከመታወቁ ባለፈም ተደጋግሞ እንደተነገረው በዚህ ቁጭ በሉ ምርጫ መሳተፍ ገፈኛውን አገዛዝ ማጀብ ወንጀል እንደሚያስጠይቅ እየተነገረ ያለው ሊታወስም ይገባዋል። ይህን ምርጫ በርካቶች የውሃ ወቀጣም ቦጭ ነው ሲሉም ይገልጹታል። ገፈኛው ኮሎኔል ጀሎዎቹን ሰውስቦ ለአስር ዓመት የመግዛት ጥም እንዳለው የተናገረው የምርጫውን ሳይጀመር መጠናቀቅ ማሳየቱ ተከታዩ በሀገር ላይ መከራን በመከራ ማነባበር መሆኑም እየተነገረ ይገኛል። ከተለያዩ አቅጣጫዎች ከተሰበሰቡ መረጃዎች መገንዘብ የሚቻለው የብልጽግና የሚባለው ዘረኛና ገፈኛ ቡድን ቤት ለቤት የሚዞሩ ካድሮች አሰማርቶ ህዝብን እያስፈራራ መሆኑም የሚያስከትለው መዘዝ ሀገሪቱን የደም ጎርፍ ሊያደርጋት እንደሚችል እየተነገረም ይገኛል። ከዚሁ ጋር በተያያዘ አገዛዙ ምርጫውን ያወካሉ በሚል ወጣቶችን በሰበብ አስባብ ለማፈንና ወደ ወኒ ለመወርወር አስር ቤቶች በማሸጋሸግ የማሰሪያ ስፍራዎችን እያሰፋ መሆኑም ታውቋል። የሻቢያ ጦር ወደ መሃል ሀገር እየተስፋፋ መሆኑ መነጋገሪያ ሆኖ መሰንበቱ ተሰማም። ፋሺስቱ የሻቢያ ጦር በትግራይ ህዝብ ላይ እየፈጸመ ባለው ግፍ ለፍርድ ሊቀርብ አረመኔው ኢሳያስ ተጠፍንጎ በዓለም ፍርድ ቤት ቅጣቱን ሊቀበል ይገባዋል የሚለው የበርካቶች ድምጽ መሆኑም ታውቋል። ይህ የሻቢያ ጦር የትግራይን ምድር ለቆ እንዲወጣ ግፊት እየተደረገ ቢሆንም በልጽግና የተባለው አገር ገዳይ ቡድን የሻቢያ ጦር በአዲስ አበባ በወለጋና በሌሎች የተለያዩ አካባቢዎች እንዲሰፈር አድርጎ ሻቢያ መውጣት መጀመሩን መለፈፉ የሀገርን መከራ ያከፋዋል እየተባለም ነው። ባለፉት 3 አመታት በኢትዮጵያ ባሸባሮች ጥቃት የሞቱት ሰዎች ቁጥር 8221 መሆኑን መቀመጫውን በአሜሪካ ያደረገውና አክሌድ በሚል መጻረ ቃል የሚጠራው ተቋም ባሰራጨው ዘገባ ገልጿል። የኢትዮጵያ ሰላም በቅርብ ለመታዘብ በሚል ፕሮጀክት ስም ባሰባሰበው መረጃና ባካሄደው ጥናት በእነዚህ አመታት ውስጥ በኢትዮጵያ 1553 የሚሆኑ ፖለቲካ ላይ መሰረት ያደረገና 682 የሚሆኑ በሰላማዊ ሰዎች ላይ የተደረጉ የሽብር ጥቃቶች እንዲሁም 548 የተቃውሞ ሰልፎች መካሄዳቸውንም በጥናት ደርሼበታለሁ ብሏል። ግድያዎቹም ሆነ ጥቃቶቹ የተካሄዱት በተለያዩ የሀገሪቱ ክፍሎች መሆናቸውም ተገልጿል። በኢትዮጵያ በየቀኑ በአማካይ 30 ሰዎች በኤድስ በሽታ ህይወታቸውን እንደሚያጡ ተነገረ። ይህ የተገለጸው የኤድስ በሽታ በዓለም ላይ በወረርሽኝ ደረጃ የታወቀበት 40ኛ ዓመት በሚታሰብበት ወቅት ነው። በአገራችን በበሽታው መከሰቱ ከ1973 ዓመተ ምህረት ጀምሮ የታወቀ ሲሆን ከዚያ ወዲህ በሽታውን ለማስወገድ ሲደረግ የነበረው ጥረት በሽታውን ሙሉ ለሙሉ ለማስወገድ ያላስቻለ መሆኑም ተነግሯል። ሁኔታው በሽታው እንደተስፋፋባቸው እንደመጀመሪያዎቹ አመታት ባይሆንም አሁንም በአገሪቱ ከ622000 በላይ ሰዎች በደማቸው ውስጥ ቫይረስ እንደሚገኝ ጉዳዩ የሚመለከታቸው ወገኖች ገልጸዋል። ከነዚህ ውስጥ 61 ከመቶ የሚሆኑ ሴቶች መሆናቸውም ተነግሯል። የመስፋፋቱ ፍጥነት ከሌሎች ሀገሮች ጋር ሲወዳደር አነስተኛ ነው ቢባልም አሁንም መዘናጋቱና ቸልተኝነቱ በሽታው እንዳይወገድ አድርጓል ተብሏል። ስርጭቱ ከቦታ ወደ ቦታ የሚለያይ ሲሆን በከተሞች ከ3 ከመቶ በላይ በገጠር ደግሞ 4 በመቶ ነው። በኢትዮጵያ የቫይረሱ ታሪክ ውስጥ ከፍተኛ የሟቾች ቁጥር የተመዘገበበት አመት 1996 ዓመተ ምህረት ሲሆን በዚህም አመት በቫይረሱ 90,000 ሰው ህይወቱን ማጣቱም ተዘግቧል። በሱዳን ባለፈው ሐሙስ ግንቦት 26 ቀን የተካሄደው ግዙፍ ህዝባዊ የተቃውሞ ሰልፍ በአንድ በኩል በስልጣን ላይ ያለውን ወታደራዊ ኃይል ያስደነገጠ ሲሆን በሌላ በኩል በሚሊሻውና በወታደራዊ ባለስልጣኖች መካከል ክፍፍልና ውጥረት መፍጠሩም ይታያል። ሐሙስ ዕለት የተቃውሞ ድምጻቸውን ያሰሙት የጎጅ ከሁለት አመት በፊት ለተቃውሞ ሰልፍ የወጡ በርካታ ሰዎችን የገደሉትን ራፒድ ስፖርት የሚባለው የሚሊሻ ጦር አባላት ለፍርድ እንዲቀርቡ መጠየቃቸውም ይታወቃል። የሱዳን የሽግግር መንግስት ጠቅላይ ሚኒስትር ይናስመልክቶ በሰጡት መግለጫም መንግስታቸው ከወታደራዊ መሪዎች ጋር ያለው ግንኙነት የተላሰለሰ አለመሆኑን ገልጸው ሰዎችን ወደ ፍርድ የማቅረብ ሂደት በወታደራዊ መሪዎች የተጨናገፈ መሆኑን ይፋ አድርገዋል። በመከተል ፕሬዝዳንት ማረግ የሽግግር መንግስቱ አባል ሆኖ የሚሰራውና የሚሊሻ ጦር አዛዥ የሆነው ሐምዳን ዳንግሎ ባደረገው የምሬት ንግግር በበሽር ላይ የተካሄደው ህዝባዊ ተቃውሞ እንዲሳካ በማድረግ በኩል የሱ ሚና ከፍተኛ መሆኑን ገልጾ በሚሊሻው ላይ የተካሄደ ያለው ወቀሳ የጥቂቱ ባለስልጣን ላይ ያሉ ግለሰቦች ሴራ ነው ብሏል። በወታደሩና በሚሊሻው መካከል ያለው ውጥረት ወዴት ሊያመራ እንደሚችል ወደፊት የሚታይ ይሆናል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
የማክሰኞ ግንቦት 4 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። እግር ሲዘረጋ በፍራሽ ልክ ነው። ወንነት ቆረጥነት ቦታና ሚዛን ቢኖራቸውም አቅምን ማወቅም ብልህነት ነው። የኮሎኔሉ አገዛዝ የኢትዮጵያን ችግር አላቅሙ አባብሶ ይገኛል። ለወያኔ ያደረው ሽማግሌ ዘፋኝ በቀቢጸ ተስፋ አቅምን አውቆ መኖር ታላቅ ችሎታ ነው ብሎ ከዘፈነው ጋር ባንስ ማማም አቅም አለኝ ብሎ ከቡችላ እስከ አንበሳ ጋር ግብግብ መግጠሙ የሚመከራ አይሆንም። ፈጣሪ እንኳን ባወቀ ሰማይን አራቀ ተብሏልም። በሰሞኑ ኮሎኔሉ ባደረገው ቅስቀሳ መሰረት ከግብጽ አልፎ አሜሪካ ላይ ጭፈራው በነ አዳነች አቤቤ ሳይቀር ተካሂዷል። በክፉ ረሃብ ጊዜ ረድተውን ስንት ህይወት ባተረፉ የነቀዘ ማሽላና ስንዴ ሰጡንም ተብለዋል። አሜሪካ በኢትዮጵያ ላይ ያላትን ፖለቲካ ኮሎኔሉ ተች ሊሆን አይችልም። አሜሪካ ነው ለስልጣን ያበቃው። የኢትዮጵያን ብሔራዊ ጥቅም ቢያስቀድም ኖሮማ የአሜሪካ ቡችላ ብለን ከመጀመሪያው ባላወገዝ ነው ነበር። ዛሬ ይበልጥ ሰለጠን ያሉ ፖለቲከኞች ኮሎኔሉ ወዳጅ ያላቸውንም እነሽ አብያን ሳይቀር ስለወገዙ ጣላቶች ሆነዋል ብሎ ሊያሳምነን በአደባባይ ሊያስጨህን ወረሽኝ ሊያስይዘን ተነስተዋል። ከሁሉም በላይ የሚገርመው ደግሞ ባንዳ ሞሮችና ያገዛዙ ነፈዞች ይሐፋን የአሜሪካ ደጋፊ አድርገው ሊያቀርቡ ሲቃጡ መታዘባችን ነው። የኮሎኔሉ ደጋፊ የነበረው አሜሪካ ከቡችላው ጋር ሲቃቃር እሰየው ማለቱ ሲያንሰል ነው። የጠላት ቀውስ ሲባባስ ደስተኞች ነን እንጂ ማቅ ልንለብስ አይዳዳንም። ቅራኔ ማባባስ የሚባልም ስልት አለ። ይበንዲ እንዳለ አሜሪካ ከወያኔ ጋር የነበራትን ረጅም ትስስር ስናወግዝ ያን ያህልም ማመታት አሳልፈናል። ጨፈሩብን እኮ ብለን ስንጮህም ጆሮ በዘረኝነት ኩክ ያልተደፈነው ሁሉ ሲያዳምጠን ቆይቷል። አገራችንን ለማንም መቼም ለቅርጫ እናቀርብም። ከአሜሪካ ተጋጨን ብለን ለቻይና ሶቪየት አልተጎነበስንም። ከሩሲያ ተጋጨን በሚልም ለአሜሪካ አላደርንም። ኮሎኔሉ ቻይናና ሩሲያን እንተጋለው በማለት አሜሪካን አስፈራራለሁ ብሎ የጀመረው ጨዋታ ያራዳ ልጆች የተበላ ካርታ ውድቅ ነው የሚሉት ከመሆኑ ባሻገር በሚገባ ታስቦበት የተዘጋጀና የታለመም አይደለም። ሰንሰለትን አውልቆ አዲስ ሰንሰለትን ማጥለቁ ብልህነትን የሚያሳይ ፖለቲካ እንዳይደለም ግልጽ ነው። ኢትዮጵያ ግን አምባገነን ለመሆን የሚሯሯጡ መሪዎች በሉን ባዮች ይፈሉባታል እንጂ ብልህ መሪዎችን ማግኘት አልታደለችም። የዘንድሮው ኮሎኔል ደግሞ ጭራሹኑ የባሰበት ነው። ጠንካራ መሪ ያስፈልገናል ብለው ምንጣፍ ሊሆኑለት የጣሩትን ሁሉ አሳፍሯቸዋል። የወያኔ የቅርብ ወዳጆች ወያኔን ከርተው ርቀው ኮሎኔሉን ደግፈዋል የተባሉት ሁሉ ከየጉድጓዳቸው ወጥተው ለወያኔ ዛሬ ይንጫጫሉ። ብችሎቻቸው አማራውንና ሌላውን ኢትዮጵያዊ ሲፈጁ ሲጨርሱ የመቃብር ዝምታን አቅፈው ከርመው ዛሬ አማራውና ሻቢያ ፍጅት ፈጸሙ ለማለት ግንባር ቀደም ሆነዋል። አማራው ሚሊሺያ ከሰሜን ጎንደር ማለትም ወልቃይት ጠገዴ ባስቸኳይ ይውጣ እስከማለት ሲደርሱ ምንም አላፈሩም። ኮሎኔሉም የአማራው የነበረውን መሬት ሁሉ በወያኔ ፍላጎት መሰረት ትግራይ ብልጽግና ለሚለው ቡትቶ ካባድርጎ ሊሸልም እንጂ ሌላ እቅድና ፍላጎት የለውም። ይህን አገዛዝ እየደገፉ አቋሙን የሚያንጸባርቁለትን አሜሪካ እቃወማለሁ ማለቱ ለማዋጥ የሚከብድ ነው። አሜሪካ ወያኔን ከደገፈ ኮሎኔሉ የወያኔን ህግና ደንብ አጥቆና አክብሮ ይዞ ወልቃይት ጠገዴን ሳይቀር ምዕራብ ትግራይ እያለ ነውና አሜሪካ የተለየ አልሰራችም። ሻቢያም በግርግር እንዲሉ በኮሎኔሉ ተጠቅማ በትግራይም በኢትዮጵያም ላይ በቃሏን ብትወጣ መጠበቅ ያለበትና ለዚህም በቅድሚያ መወገዝ የሚገባው ኮሎኔሉና ጋባዥ ዘረኞቹ ናቸው። የባብ ለማዳ የህያ ፍሪዳ የለውም ይባል እንደነበረው ድሮ ሻቢያ በምንም አይነት ባለበት እስካለ ድረስ የኢትዮጵያ ወዳጅ ሊሆን አይችልም። ቢፈልግም አይችልበትም። ወዲያ ፎርኪ የኔ ያለውን ህዝብ የፈጀና እያሰቃየ ያለ ስለሆነ በምንም አይነት ጠላት ሲለው ለቆየው ህዝብ ደግ ሊያስብ አይችልም። ቀጥረኞቹ ባንዲራውን ይዘው ደግፈው ሲሰለፉ ስናይ ኢትዮጵያ ስንቱን የክህደት ወደላ እንደወለደች ተገንዝበን መሳቀቃችን አይቀሬ ሆኗል። በትግርኛ ባልተፈልጎ ጢም ተጠልቶ የሚል ተረት አለ። ሻቢያን ፈልጎ ወንጀሉን ግን አስመራ ትቶ ይመጣ ዘንድ ምኞቱ ከንቱ ነው። ሻቢያን ከሳውዲና ኤሚሬትስ ጋር ሆሮ ያስታረቀው የኮሎኔሉም አዛዥ ያደረገው አሜሪካ ነው። ይህንን በጊዜ ስንቃወም ያወገዙን ከንቱዎች ዛሬ አሜሪካ ሻቢያን ነካብን ብለው ላጥንቡር ሲሉ መታዘብ ተገደናል። በሁኔታዎች ሂደትና ድንብርብር ኢትዮጵያን ቀንዲል አድርገንና ጥቅሟን አስቀድመን ብቻ ካልተነሳን መወናበድ አይደለም መደናገራችን ታሪካዊ ይሆናል። ማንም ሰልፍ እየጠራም ይነዳናል። የወያኔና ሻቢያ ባንዲራና ሲዞም ያስጮኸናል። ስልት ያልገባቸው ትግልን እያበላሹ ይገኛሉ። በኮሎኔሉ ላይ ጫናው መጥበቁን በመደገፍ ሰልፎች ቢደረጉ እሰየው ነው። አሜሪካ ሉዓላዊነታችንን ተጋፋው ግዘትም የሚወገዝ አይደለም። ትግል ሁሉም ጥቁር ወይ ነጭ አይደለምና በቀዳዳው የመሽለትና ኢትዮጵያን የማስቀደም ስልትን ማቀፍ ወሳኝ ይሆናል። ኮሎኔሉን የሚደግፉ ግን አቋማቸው ሌላ ነው። ጸረ አገዛዙ ተቃውሞን አይደግፉም። ኢትዮጵያን ሽፋን አድርገው ኢትዮጵያን ይጎዳሉ። እነዚህን መሰሪዎች ማስወገድ ማደባየት ግዳጅ ነው። ስልት 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 ዘረኞቹ ደሙ የኮሎኔሉ አገዛዝ ይውደም። ኢትዮጵያዊነት በጋራ ትግላችን አቸናፊ ይሆናል።
እንደቀ ላልመቀ አናረቀዋዛ ፍቅርተ ሆነ ሁሉን የሚገዛ ግራሙን ነገር ከቅፉ ቆንጆን ብልከመጥፎ
የሐሙስ ግንቦት 26 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ገርሎ ድንፋታ የዘረኛ መንጋ መለያ ህዝብ ካልመረጠኝ ስልጣን እለቃለሁ ብሎ ጅሎችን ሲያማልል የነበረው ኮሎኔል ሳይውል ሳያደር የህዝብ ደም ይፈሳል ይንቆረቆራል እንጂ ስልጣን አለቅም ብሎ በዝግ ስብሰባ መናገሩ ተጋልጧል። እኛም ሌላ አልጠበቅንም። በብዙ ሀገሮች ኮሎኔሎች ለህዝብ ስልጣን ሲያስረክቡ አይተንም አላወቅን። ኮሎኔሉ ደግሞ 27 ዓመታት ወያኔን ያገለገለ ዘረኛ በመሆኑ ተግቶ ያደገው አምባገነንነትን ዘረኛነትን ነው። አፉን መክፈስ ሲጀምር ዋሾና ጥራዝነት ጠቅመውንም ማረጋግጧል። ማህየም ዶክተር ዜሮ ፖለቲካ ሰረ ኢትዮጵያ የባዕዳን መጋዣ ይሏል እሱ መሆኑን ከበፊትም የተናገርነው ነው። ምርጫው ሳይደረግ አሸንፈናል ማለቱ ሀቀኛ ባያደርገው ማንነቱን ግን ቆልጭ አድርጎ የሚያሳይ ነው። ዘረኞቹ አሸናፊ ሆነው እንደሚወጡ የተረጋገጠ ነው። የተጭበረበረ ምርጫ ውጤቱን ከወዲሁ የምናውቀው ነው። በዚህ ተሳትፎ ስምን ታሪክን ማግደፍ አይጠበቅምና ብዙሃኑ ማዕቀብ ያደርጉ ዘንድ ጥሪ ማድረጉ የግድ ነው። ለአድርባይ ባንዳዎች ስንት በርጩማ እንስጣቸው በሚል ገና ዘረኞቹ አልተስማሙም። ጥቂት ወንበር ጸቷቸው ይል ከነበረው አሜሪካ ዛሬ ስምም አይደሉም። የጦት አባታቸው ማዕቀብ ይደረግባቸው እያላቸው ነው። የፖለቲካው ውል ዛሬም የጠፋባቸው ደግሞ በዚሁ ክስተት ዘው ብለው የኮሎኔሉ ተቆርቋሪ ሊሆኑ ሲቃጡም እየታዘብን ነው። በአባይ ግድብም ሆነ በዚህ ጉዳይ ኮሎኔሉ ኢትዮጵያን ከቶም አይወክልም። የሱ እብደት ለግል ስልጣኑ ብቻ ነው። ምርጫውን ከወዲሁ አሸንፏል። ተጋተሩኝና ደማችሁ ይፈሳል እያለንም ነው። የሁሉ የታየ ኮሎኔሉን አሁንም የሚደግፉ የኢትዮጵያ ወዳጆች አጋሮች ሊባሉ የሚችሉ አይደሉም። የተሳሳቱ ቢታረሙ የተሸጡ ከዚህ ወራዳ ቋምና ስራ ቢርቁ ይመረጣል። ኮሎኔሉ ወደ ግባተ መሬቱ እየገሰገሰ ነው። የህዝብን ድጋፍ አጥቷል። ያለቆቹንም ድጋፍ እንደዚሁ። መቀመጫው ከስቷልና ጌቶቹም ጠላቶቹም ሊፈነቅሉት የተሻለን ሁኔታ አግኝተዋል። እብሪቱ ነገሮች መበላሸታቸውን ላይ አላስቻለውም። ዙሪያውን ከበው ብዙ ነንና ማንም አይነቀንቀን የሚሉት የሚጠቅሙት አይደሉም። የህዝብ ሚዛን በታሪኩ በተግባሩ በስራውና ጀግንነቱ ይመዘናል እንጂ በተራ ቁጥር ያውም በሐሰት መብዛት አይደለም። በትህና ዴሞክራሲ በሰፈነበት አገር ኮሎኔሉም ሆነ ከባህር ወጣን የሚሉት ጭፍሮቹ የመንደርም አስተዳዳሪ ሊሆኑ አይችሉም። ቀስ በቀስ አዲስ አበባን ፊንፊኔ ኢትዮጵያን ኦሮሚያ እናደርጋለን ብለው የጀመሩትም እንቅስቃሴ ተንኮታክቶ እንደሚቀር ሳይታለም የተፈታ ጉዳይ ነው። ምርጫ አድርገው ያውም ካልተደናቀፈ አሸንፈናል ሊሉ ይችላሉ። የወያኔ ወዳጅ ፈረንጆች አሌ እንደሚሏቸው ግልጽ ነው። ስለዚህም እርቃናቸውን ህዝብ በሚለው ልክ መቅረታቸው አይቀርም። በሐሰት ምርጫ ሽፍንፍን የሀገር ችግሮች አይቀረፉም። ቀጣይ ይሆናሉ ያውም ተባብሰው እንጂ። ኮሎኔሉ በኢትዮጵያ ታሪክ ከህዝብ ጠላቶች አንዱ በሚል የሚያገኘው ምዕራፍ ብዙ አይደለም። ገለባ ስነ ፍጥረት ግብረ እኩይ የሰው አውሬ ቢሆንም ስንቶቹ ይበልጡታል። ተስፋ እየቆረጠ ሲመጣም ድንፋታው ጨምሯል። መጨረሻው ከቶም አያምርም። ጠላት ወዳጅ መለየት ስለተሳነውና ህዝብን በጠላትነትም ስለፈረጀ በህዝብ እጅ ወድቆ ከስልጣን እንደሚወገድ መናገር ነብይ የሚያሰኝ አይደለም። ህዝብን በአገር ወዳድነት እየደለለ እድሜውን ሊያራዝም እየጣረ ያለውም አይጥ የጨፈረበት ቡትቶ ሆኗል። የህዝብ ወገን መስለው ሲያገለግሉት የቆዩትም ባንዳ ምሁሮች በህዝብ ፊት ተጋልጠው ከስረዋል። ጠቀሜታቸው እንብዛም ነው። የህዝብ አመጽ በመጀመሪያ የሚለበልበው እነሱን መሆኑ አይቀርም። ፍጅት የሚካሄድበት ህዝብ ራሱን በንቃት አደራጅቶና አንድነቱን አጠናክሮ ከአድርባይ ባንዳዎች ራሱን አርቆ መታገል አለበት። የዋሊደር እንጂ የኮሎኔሉ ፍጅት የሚቆም ሳይሆን ቀጣይ መሆኑን መዘንጋት አይገባም። የህዝብ ድርጅት ነን የሚሉትም መፋዘዝና የወንበር ፋኖነትን አስወግደው በተጨባጭ ትግል ህዝብን ሊታገዱ ልናይ መቻል አለብን። ከማሰብ እረፍትን የወሰዱ አንጎሎች፣ ከወኔ ለዘላለም የተጣሉና የታወሩ ነፍሶች ለህዝብ ቅንጣትም አይጠቅሙም። ስለዚህም አንድነትን አጠናክሮ መታገልና ፍጅትን ማስወገድ፣ ዘረኛውን ኮሎኔል ከናገዛዙ በጽናት መታገል፣ የኢትዮጵያን ጥቅም ሁሌም ማስቀደም ግዳጃችን ሊሆን ይገባዋል። በዘረኞችና ቅጥረኛ ምሁሮች አንደናገር። ከኢህአፓ ጎን ተሰልፈን ለውድ አገራችን እንዋደቅ። ዘረኞችና ቅጥረኛ ምሁሮች አንደናገር። ከኢህአፓ ጎን ተሰልፈን ለውድ አገራችን እንዋደቅ። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። የካቲት 1997 ዓመተ ምህረት ምርጫ ሲባል ትግል ስንል ወያኔ ከሚመጸውትለት ፍርፋሪ በላይ ለኢትዮጵያ ህዝብ ምን ሌላ ዴሞክራሲ ያስፈልገዋል ካልተባለ በስተቀር የሚመጣው ግንቦት ምርጫ ዴሞክራሲያዊም ሆነ ነጻ ወይም ፍትሃዊ ይሆናል ተብሎ አይጠበቅም። ውጤቱም ካሁኑ ሳይታለም የተፈታ ሆኗል። በመሰረቱ ፍትሃዊና ነጻ ምርጫ ከመካሄዱ አስቀድሞ በሀገሪቱ ላይ ዴሞክራሲያዊ ስርዓት የመስፈኑና የመረጋጋቱ ጉዳይ ወሳኝነት ይኖረዋል። ያ ደግሞ በዛሬቱ ኢትዮጵያ የምድረ በዳ ውልብልቢት ሆኗል። አምባገነናዊ ስርዓት በሰፈነበት ሀገር ይህ እንጂ ሌላ ሊሆን እንደማይችል የተሰወረ አይደለም። በማንኛውም ሀገር ከሁሉ አስቀድሞ መሰረት ሊሆን የሚችለው የዴሞክራሲ ስርዓት ሲተከል ለመሆኑ ለክርክር ሊቀርብ አይችልም። ምክንያቱም ዘላቂና አስተማማኝ የፖለቲካ የኢኮኖሚም ይሁን የማህበራዊ ህይወት መረጋጋት የሚችለው ገደብ የለሽና አሳታፊ ዴሞክራሲ በህዝብ ስልጣንና ቁጥጥር ስር ሲሆን ብቻ በመሆኑ ነው። ለዚህ የማይታበል ሀቅ መሰረት ሳይጣል የህዝብ አይነተኛ መብትና የስልጣን ልዕልና ሳይገኝ፣ የህግ የበላይነት ሳይረጋገጥ እንዲያው በደፈናው ምርጫ እናካሂዳለን ማለት በራሱ በምርጫው ትርጉምና ሂደት ዓላማና ተግባር ላይ ማሾፍ ይሆናል። እያሾፉ ለመኖር ደግሞ በአሁኑ ወቅት የኢትዮጵያ ህዝብ የመጀመሪያው ምኞቱና ምርጫው አይሆንም። ሁልጊዜ ስለ ህዝብ ምርጫ ሲነገር ሁለት አይነት ሂደቶች መኖራቸውን መገንዘብ ሌላው ቢቀር ራስን ከመደለል ያድናል። አንዱ በአምባገነኖች ፈቃድና ቁጥጥር አላማና ግብ ላይ የተመሰረተ ነው። ይህ ሂደት እስካሁን በሀገራችን በተፈራረቁት 3 አምባገነን ስርዓቶች ታይቷል። ምርጫ ብለው በሚሞክሩት ሂደት ውስጥ እንደማጠየቂያ የሚተከሙበት የየራሳቸው ራዕይና ምክንያቶች ነበሯቸው አላቸው። በንጉሱ ስርዓት አጼው እኛ ስዩመ መለኮት ስለሆንን የምንሰጥህን የምንቸርህን የምንፈቅድልህንና የምንልህን አሜን ብለህ ተቀበል ሲሉት ስለነበር ህዝቡም ሳይወድ በግድ ይህንኑ ተቀብሎ መገዛት ነበረበት። የነበረው የፓርላማ ምርጫ ሂደትም ፍትሃዊና ነጻ ይሆናል ተብሎ የሚጠበቅ አልነበረም። ምክንያቱም ከላይ በችሮታ በተገኘ ህገ መንግስት ላይ የተመሰረተ ስርዓት ዴሞክራሲያዊ ምርጫ ማካሄድ ስለማይሆንለት ነበር። ህዝቡም በዚህ አይነቱ ምርጫ ሲሳተፍ የነበረው ወዶና አምኖበት ሳይሆን ወይም ደግሞ ሳይነቃቀርቶ ሳይሆን ሌላ ምንም ምርጫና የእንቢተኝነት ውሳኔውን የሚገልጽበት ኃይል ስላልነበረው የተቀበለ መስሎ ተጉዟል። አፍኖ መግዛት አይነተኛ የስርዓቱ ባህሪ ስለነበረም ያ ስርዓት እንደለመደው መግዛት ሲያቅተው በህዝብ አመጽ የመጨረሻውን መታግይቶ ተገለለ። ህዝቡም ከዚህ ስርዓት ተገላገለ። ይህን ስርዓት የተካው ደርግም የርዕዮተ ዓለምን ማጠየቂያ በማውጠንጠን ለአምባገነናዊ አገዛዙ እንደ ምክንያት ተጠቅሞ የፈላጭ ቆራጭ ስልጣኑን አሰፈነበት። በአንድ ፈላጭ ቆራጭ ፓርቲ ስር የተሰባሰቡ ፋሽስቶች ባሰናዱለት ምርጫ ውስጥ እነርሱ ያስቀመጡትን ተመራጭ ብቻ እንዲመርጥ እየተገደደ ህዝቡም ይህን ሲፈጽም ቆይቷል። በደርግ ባለስልጣናትና በህዝቡ መካከል የምርጫው ሂደትና ውጤት አስቀድሞ ቢታወቅም በነበረው አስፈቃቂ አፈና ምክንያት ህዝቡ ያሉትን ከማድረግ በቀር ሌላ ምርጫ አልነበረውም። የታሪክ ሂደት ሆነና ደርግም በህዝብ አመጽ ተወገደ። ይህን የምናወሳው የታሪካችን ጽልመተ መዋዕል በመሆኑና በዚያን ጊዜ ላልነበረው ትውልድ ለግንዛቤ እንዲረዳው ስንል እንጂ እንደ ወያኔ መሪዎች የሞተ ፈረስ ጋላቢ የደረቀውን ተሻጋሪ ለመሆን ቃጥቶን አይደለም። ከተመክሮ ለመማማር እንጂ ታሪክ ራሷ ኮንና ወደ ክርስቶስ መቃብሩ የወረወረችውን ስርዓት ፋይል ለመክፈት ልዩ ፍላጎት የለንም። ካለፉት 14 ዓመታት ወዲህ ያለውን የምርጫ ተብዬ ሂደት እናጤንም ከላይ ከተዘረዘሩት ሁለት ስርዓቶች በአይነትም ይሁን በይዘት የተለየ ሆኖ አናገኘውም። ለብሔሮች ሁሉ ጥብቅና ቆም ያለው የሚለው ወያኔም በበኩሉ የአምባገነን ስርዓትን በማስፈን ለራሱ ፈላጭ ቆራጭ አገዛዝ የሚጠቅመውን የፕሮፓጋንዳ ማጠየቂያ ማግኘት አላስቸገረውም። ምርጫውን ለየብሔሮች በመሸንሸን በብሔራዊ ደረጃ ለብሔራዊ አጀንዳና ጥቅም ሊያስብ የሚያስችል ስንኩልና ጠባብ ምርጫን እንዲያካሄድ ከማድረጉም በላይ በሁሉም መስፈርት ሲለኩ የራሱን አጀንዳ የሚያራምዱለትን ሰዎች ለማስመረጥ የሚያስችለውን አስቂኝ ምርጫ ሲያካሂድ ቆይቷል። አሁንም ይህንኑ ሂደት በመጠቀም ለሶስተኛ ጊዜ ከጭላዳ ቆንጆ ምን ይመራረጣል የሚባልለትን ምርጫ ለማካሄድ ተዘጋጅቷል። ተቃዋሚ ኃይሎች የጠየቁትን ለውጥ እምቢ ብሎ ዳግም ለማጭበርበርና የበላይ ለመሆን ሸብረብ እያለ ነው። አሁንም እንደ ትናንቱ ህዝቡ ሌላ አማራጭ ስለሌለው የአምባገነኖችን አስገዳጅ ትዕዛዝ ተቀባይ ከመሆን አልተገላገለም። ዴሞክራሲያዊ ስርዓት እስካልሰፈነ ድረስም ይህ አስቂኝ የምርጫ ድራማ ይቀጥላል። ምርጫን አስመልክቶ ከላይ ከተዘረዘሩት ተፈራራቂ ስርዓቶች የምናያቸው ሂደቶች ከሞላ ጎደል ተመሳሳይ ባህሪ ያላቸው ማለት እንችላለን። ሁሉም ጸረ ህዝብ በመሆናቸው ህዝብን ይንቃሉ፣ ይፈራሉ፣ አያምኑትም። የፍላጎታቸውና የጥቅማቸው አስከባሪና ተከታይ እንጂ በውሳኔ ተሳታፊ እንዲሆን አይፈቅዱም። በመሰረቱ በአምባገነኖች ስርዓት የሚቀረጹ ህገ መንግስቶች በሙሉ ጸረ ዴሞክራሲ ስለሆኑ የአምባገነኖቹ የፖለቲካ ፕሮግራም ማስፈጸሚያ ሰነድ እንጂ እንደ ብሔራዊ ህገ መንግስት የሚቆጠሩ አይደሉም። በመሆኑም በህዝቡ ዘንድ ከበሬታም ይሁን ተአመኔታ ሊኖራቸው አይችልም። መሪዎቹም ማንኛውም ስልጣን ከህዝብ የሚመጣ እንደሆነ ማመን ቀርቶ ማሰብም አይፈልጉም። በየፓርላማዎቻቸው የሚሰበስቧቸው ግለሰቦችም ገዢዎቻቸው ሲያስነጥፋቸው መሐረብ ለማቅረብ ከመሽቀዳደም ያለፈ ተግባር ሲፈጽሙ አይታዩም። ሸንጎ ተባለ ፓርላማ የይስሙላ እንጂ ሐቀኛ የህዝብ መሳሪያ እንዳልነበርና እንዳልሆነም የታወቀ ነው። ተመራጭ የሚባሉትም አብዛኞቹ እኛ ምን ቸገረን ለህዝቡ ጫጫታ ደሞዝ ከመጣልን ሁሌ በልደታ የሚሉ ናቸው የተባለው በባዶ አይደለም። እብሪት የወጠራቸው አገዛዞች ትላንትም ነበሩ፣ ያሁኖቹም ያው ናቸው። የኋለኛው ከፊተኛው መማርን አይሹም። የሚሄዱትም ለሚተካቸው እኔን ያየ ተቀጣ ብለው አይነግሩትም። ተተኪው መስማት አይፈልግም። ባጭርና በጊዜያዊ ጥቅም ላይ ብቻ ስለሚያተኩሩ በረጅሙ የሀገር ጥቅምና ስትራቴጂያዊ ራዕይ ላይ የማተኮር ምኞት አይኖራቸውም። በመሆኑም ገንብቶ ማለፍን ሳይሆን አጥፍቶ መጥፋትን ይመርጣሉ። ሀገሪቱንም ለአዲስ አምባገነን አሳልፈው ጥለዋት ያልፋሉ። ይህ የመከራ ዙሪት የታሪካችን አልፋና ኦሜጋ የሆነ ቆይቷል። ሁለተኛው የምርጫ ሂደት በዲሞክራሲ ስርዓት ውስጥ የሚካሄደው ነው። የምርጫው ይዘትም ይሁን አይነት፣ ባህሪም ይሁን ዓላማና ግብ የተመሰረተው በዲሞክራሲያዊ ህገ መንግስት ስር በተቀረጸ የምርጫ ስርዓትና ደንብ ህግጋትና አፈጻጸም ላይ በመሆኑ ማንኛውም ምርጫ ፍትሃዊና ነጻ ነው ማለት ይቻላል። ይህ ክስተት ከተረጋገጠ ደግሞ የመጨረሻው የስልጣን ባለቤት ተመራጩ ሳይሆን ራሱ መራጩ ህዝብ መሆኑ የሚያከራክር አይሆንም። ይህ ከሆነ ዘንዳ በእንደዚህ አይነቱ ሀገር የህግ የበላይነት፣ የህዝብ ሉዓላዊነትና እኩልነት ሰፍኗል ማለት ይቻላል ተብሎ ይታመናል። በመሆኑም ሰላምና መረጋጋት፣ ልማትና እድገት፣ የሀገርም ነጻነትና የግዛት አንድነት ሊከበር ይችላል የሚል ዋስትና ይኖራል። የዚህ ሁሉ ድምር ውጤት ታዲያ የዲሞክራሲ ስርዓት በማያሻማ መልኩ መረጋጋት ነው። ይህ በማይከሰትበት ሀገርና ሁኔታ ስለ ምርጫ ማውራት ትልቅ ይመስለናል። ይህናክ በሚገባ የተረዳ ዜጋ ሁሉ ነፃና ፍትሃዊ ምርጫ ምን እንደሆነ ያውቃል። አውቆም ላላወቀው ወገኑ ያስረዳል፣ ያስተምራል። ይህ ደግሞ በበኩሉ ለአምባገነኖች ፕሮፓጋንዳ ሰለባ ከመሆን ያድናል። ከአወናባጆችና በላባዮች ተንኮል ራሱን ይከላከላል። ለዚህ ነው ዛሬ የኢትዮጵያ ሕዝብ ከአጽናፍ እስከ አጽናፍ ለነፃና ፍትሃዊ ምርጫ በመታገል ላይ ያለው። ለዚህም ነው ሀገር ወዳድ ኃይሎች የነጻና ፍትሃዊ ምርጫ ቅድመ ሁኔታዎች ካልተሟሉ፣ ማለትም የምርጫው ህግና በወያኔ ስር ያለው የምርጫ ቦርድ ካልተለወጡ ነጻ ምርጫ ዘበት ነው ያሉት። በዛሬቱ ኢትዮጵያ በሁለንተናዊው የሀገሪቱ የፖለቲካ መልክዓ ምድር ላይ በሰፊው ማተኮሩን እንኳን ለጊዜው ጋብ አድርገን በምርጫው ላይ ብቻ እናማትርብነል። በቅድሚያ የምናስተውለው በመላው የኢትዮጵያ ህዝብ በተቃዋሚ ኃይሎች አስተላለፍና በወያኔ መካከል ያለውን ሁኔታ ይሆናል። የግንቦቱን ምርጫ አስመልክቶ የኢትዮጵያ ህዝብ ከዳር እስከ ዳር ያለው አቋም የማያወላውል ነው። ይህም በቅርቡ በሐዋሳ፣ በጅማ፣ በባህር ዳር፣ በደሴ፣ በአምቦ፣ በአዲስ አበባና በሌሎችም ከተሞች በተጨባጭ የታየ ሀቅ ነው። መጪው የወያኔ ምርጫ ነጻና ፍትሃዊ እንደማይሆንና የተቃዋሚ ድርጅቶችም በዚህ ምርጫ ለወያኔ ሽፋን ሰጪ መሆን እንደሌለባቸው ህዝቡ በሚገባ አስረግጦ ነግሯቸዋል። ይልቁንም ህብረታቸውን አጠንክረው ትግሉን በመምራት ለድል እንዲያበቁት በአጽንኦት አሳስቧቸዋል፣ ተማጽኗቸዋል። የመላውን ህዝብ አቤቱታና ውሳኔ ተማጽኖና ፍላጎት መሰረት አድርጎ መታገልና ማታገል ደግሞ የተቃዋሚ ኃይሎች ዋና ተልእኮ ነው። ዘላቂ የሀገር አንድነት የዜጎች እኩልነትም ይሁን ብሔራዊ ጥቅም ሊከበር የሚችለውም የመላ ሀገሪቱን ህዝቦች ትግል አካቶ በብሔራዊ ደረጃ መምራት ሲቻል ነው። ይህ ካልሆነ ዘላቂ ሰላምና መረጋጋት፣ የሀገር አንድነትና ህልውና ዋስትና ይኖረዋል ማለት ዘበት ይሆናል። እስካሁንም ትግሉ ሁሉ ተፈናክሎ የቀረውና ህዝቡም ለተፈራራቂ አምባገነኖች አገዛዝ ሰለባ የሆነውም በዚህ ምክንያት ነው። ይህ ክስተት መደገም የለበትም። አዙሪቱ እንዲቀጥል የሚፈልጉት ግን የኢትዮጵያን ህልውና ጥቅምና የህዝቧንም አንድነትና ህብረት የማይፈልግ ታሪካዊ ባላንጣዎቿ ብቻ ናቸው። ምክንያቱም በዴሞክራሲ የሚተዳደር ህዝብና ሀገር የቱን ያህል ጠንካራና የማይበገር መሆኑን ጠንቅቀው ስለሚያውቁ ነው። ዴሞክራሲያዊትና ጠንካራ ኢትዮጵያን ለማየት የማይፈልጉ ሀገር በቀል ባንዳዎችና ባዕዳን ጠላቶች ለመሆናቸው የሀገራችን ዜና መዋዕል የመዘገበው ሀቅ ነው። ወደ ተቃዋሚ ድርጅቶች ስናተኩር በአሁኑ ወቅት ወያኔን በምርጫ ማሸነፍ እንችላለን ብለው የወሰኑ ክፍሎች አሉ። ይህ ከተሳካ ደስታው የሁሉም እንደሚሆን ማንም ኢትዮጵያዊ አይጠራጠርም። ምክንያቱም ወያኔን ከስልጣን አስወግዶ ሀገሪቷን ከጥፋት ከማዳን የበለጠ ሌላ ብሔራዊ ድልና ደስታ ስለማይኖር ነው። ፖለቲካ ማለት የሚቻለውን ለማድረግ የሚያስችል ጥበብ ነው እንደሚባለው ሁሉ በአሁኑ የሀገራችን ተጨባጭ ሁኔታ ወያኔን በመርጫ ማስወገድ እንደማይቻል ሌላው ቢቀር በኢትዮጵያ ሕዝብ በኩል ብዥታ አይኖርም። ምክንያቱም ተደጋግሞ የገለጸው ሀቅ በመሆኑ አይ እንዲያው በደፈናው በምርጫ ተወዳድረን የተወሰነ መቀመጫ እያገኘንና በዚህም የዳበሳ የኤሊ ጉዞ በማዝገም የምርጫ ሂደት በየምርጫዎቹ የመቀመጫ ቁጥሮችን እያሳደግን በመሄድ በመጨረሻ የፓርላማ ብዙሃን በመሆን ወያኔን ማስወገድ እንችላለን የሚሉ ክፍሎች እንዳሉ እናውቃለን። የዚህ አይነት ምኞት ሊፈጸምላቸው የሚችለው ምናልባት እድለኛ ከሆኑ ከ20ና ከ30 ዓመታት በኋላ ሊሆን ይችላል። ያም ቢሆን ዘምቦ ተባርቆ ነው። የዚህ አዝጋሚ ምኞት ግን አንድ ጊዜ የማይሰጥና አደገኛ የሆነ ችግር አለበት። እርሱም ይህ ወያኔያዊ አገዛዝና መከራ ከቀጠለ ከ20ና ከ30 ዓመታት በኋላ ኢትዮጵያ እንደ ሀገር ዜጎቿም እንደ ሕዝብ ለመኖር የማይችሉ መሆናቸው ነው። ይህንን ሁሉ አርቆ በመመልከት ይመስለናል ዛሬ የኢትዮጵያ ሕዝብ ተቃዋሚ ድርጅቶችን ይካሄዳል ከተባለው የግንቦቱ ምርጫ ይልቅ በሀገራቸው የሩቅ ጊዜ ዘላቂ ስትራቴጂያዊና ብሔራዊ ጥቅም ላይ እንዲያተኩሩና ትግላቸውን እንዲያስተባብሩ ጥሪውን የሚያስተላልፈው። ወያኔንና የመጪውን የግንቦት ምርጫ ሁኔታ ስንዳስስ ደግሞ የተለየ ስዕልና ሀቅ መገንዘብ እንችላለን። በዚህ በመጪው የወያኔ ምርጫ ነፃም ይሁን ፍትሃዊ ምርጫ ይካሄዳል ብሎ የሚታሰብ አለመሆኑ እንኳንስ የኢትዮጵያ ራሱ ወያኔ ቢሆን ይገነዘበዋል። ወያኔ በዚህ የግንቦቱ ምርጫ ፍትሃዊነት አለማመኑም ብቻ ሳይሆን በኔ የምርጫ ህግና ስነ ስርዓት አምናችሁ ካልተሳተፋችሁ ገደል ግቡ ብሎ እቅጩን ተናግሮ በድንቁርና ጥቢት የተወጠረ ቡድን መሆኑንም በድፍረት አስመስክሯል። ምርጫውንም እንዳለፉት ጊዜያት በአሸናፊነት ለመወጣት አስፈላጊውን ሁሉ አድርጓል። ነፃ ምርጫ ተደርጓል ለማለትም አስፈላጊውን ማደናገሪያ ሁሉም በስልት እያካሄደ ነው። ይህ ደግሞ የማይጠበቅ አይደለም። የመንግስት ስልጣን ሊሰጠው የሚችለውን ማንኛውንም ኃይልና ጉልበት ገንዘብና ፕሮፓጋንዳ የወታደርና የጸጥታ ሰራዊት ተጠቅሞ የሚያሸንፍ መሆኑን በሙሉ ልብነት ተናግሮ ጨርሷል። ሁሉ በእጁ በደጁ ስለሆነም ይህ መሆኑ አያስደንቅም። የኢትዮጵያን ህዝብ እንደ ገል ቀጥቅጬ እንደ ሰም አቅልጬ መግዛት ከቻልኩ ያሻኝን ከማድረግ ምንም የሚያግደኝ ምድራዊ ኃይል የለም ብሎ ከደመደመ ውሎ አድሯል። ይህ ደግሞ ከእርሱ በፊት የነበሩትን አምባገነን ስርዓቶች አምነውበት በተግባር ሲተረጉሙት የቆየ ክስተት ነበር። ይህ ምርጫ በአንድ ባልተጠበቀ ተአምር ወዳልታሰበ አቅጣጫ የማይሄድበትን ሁኔታ ለማረጋገጥ ሲሉ የወያኔ መሪዎች ዘረኛ ካድሬዎቻቸውን ከጠረፍ መንደሮች አንስቶ እስከ አዲስ አበባ ባሉ የምርጫ ጣቢያዎች አሰማርተዋል። ውሻ ላበላው ካድሬ ላሰማራው ሟቾች ናቸው እንዲሉ እነኚህ የወያኔ ካድሬዎች አለቆቻቸው በምርጫው ከፍተኛውን ቁጥር ማግኘታቸውን ለማረጋገጥ ማንኛውንም ወንጀል መፈጸም እንዳለባቸው ልዩ መመሪያና ሙሉ ስልጣን ተሰጥቷቸዋል። የምርጫ ኮረጆና ሳጥን ከመገልበጥ አንስቶ የነርሱ ወገን ያልሆነውን ህዝብ ማንገላታትንና ማስፈራራትን አካቶ ማንኛውንም ማጭበርበር እስከመፈጸም ድረስ ያለውን ህገወጥ ተግባር ከማከናወን ወደ ኋላ አይሉም። በአንድ የገዢ ፓርቲ የተሰማራ ካድሬ ደግሞ ምን ያህል ሀገር አጥፊ እንደሆነ በደርግ ጊዜ ሲከናወን የነበረው ወንጀል የቅርብ ትዝታ ነው። የግንቦቱ ምርጫ አስቀድሞ ምን ውጤት እንደሚያስመዘግብ በሁሉ ዘንድ ሳይታለም የተፈታ መሆኑ እየታወቀ የተወሰነ የፓርላማ መቀመጫ ያውም በወያኔ ስር ለማግኘት ሲባል ብቻ ጸረ ዴሞክራሲ የሆነን አገዛዝ በስልጣኑ እንዲቀጥል ማድረግ መተባበርና ሽፋን መስጠት መታየት የሌለበት አቋም ነው። ሁሉም እንደደመደመው የግንቦቱ ምርጫ ውጤቱ አስቀድሞ የታወቀ በመሆኑ ምርጫውን አሸነፍኩ ብሎ ወያኔን እንደሚያውጅ ሳይታለም የተፈታ ሆኗል። ምን ያህል መቀመጫ ለተቃዋሚዎቹ ይለግሳል የሚለውም ይህን ያህል ነብይነትን የሚጠይቅ ጉዳይ አይደለም። ታዲያ ከዛ በኋላ ምን ሊኮን ነው? ከዚህ ምርጫ በኋላ ምን አዲስ ክስተት ሊመጣ ይችላል? የኢትዮጵያ የፖለቲካ የኢኮኖሚና የማህበራዊ ኑሮ መልክዓ ምድርስ ምን ይመስላል? የወያኔን አምባገነን ስልጣን ሊገድብ የሚችል ፓርላማ ይመጣልን? የወያኔ ህገ መንግስት መለወጥ የሚቻልበት ሁኔታ ይከሰታል? በሀገሪቱ አበይት በሆኑ ብሔራዊ ፖሊሲዎችና ውሳኔዎች ላይ መሰረታዊ ተጽዕኖ ለማሳደር የሚያስችል ሁኔታስ ይፈጠራል? ለነኚህና ለመሳሰሉት መሰረታዊ ጥያቄዎች ቀናና አውንታዊ መልሶች ከተገኙ በሁኔታው ለመደሰት የመጀመሪያዎቹ እንሆናለን። ያ እንደማይሆን ግን ከወዲሁ በእርግጠኝነት መናገር ይቻላል። ያለፉት 14 ዓመታት የወያኔ የጎሳ አገዛዝ በትክክል እንደሚያረጋግጠው የኢትዮጵያ ፖለቲካ ሁኔታ የተበላሸው ከስር ከመሰረቱ ነው። የወያኔ አገዛዝ አምባገነን መሆኑ ብቻ ሳይሆን በጎሳ ላይ የተመሰረተና በዘር መዋቅር የተማከለ አስተዳደር የሚያራምድም ጭምር በመሆኑ የሀገሪቱን ችግር ይበልጥ አባብሶታል። ይህ መሰረታዊ ብሔራዊ ችግር ደግሞ ወያኔ በስልጣን ላይ ያለ ብሎም የተፈለገው የምርጫ ጋጋታ ቢያካሂድ የፓርላማውን በር ቁጥሮች ቢበወዙ ተለጣፊን በሌላ ተለጣፊ ቢቀይሩ ምንም የሚሻሻል ነገር አይኖርም። ምናልባት ጮሌው ወያኔ የውስጥ ፖለቲካውን ቅራሜሮን ለመቀባትና የውጭ ዲፕሎማሲውን ፍጆታ እንዲጠቅመው ሲል የተወሰኑ የፓርላማ መቀመጫዎችን ተቃዋሚዎች ናቸው ለሚላቸው ታማኝ ተቀናቃኞቹ ይመጸውት ይሆናል። የፓርላማው ሁኔታ ግን ያው እንደተለመደው የጨረባ ተስካር ከመሆን የተሻለ መልክና ግብር አይኖረውም። ታዲያ ወጣም ወረደም ሊሆን የሚችለው ለነመለስ ዜናዊ ሽፋን እየሰጡ የወያኔን አጀንዳ የሚያራምድ ድምጽ እየሰጡ ወይም ይኸው ተቃዋሚዎች አሉብን ለሚሉት ማላገጫ መሳሪያ እየሆኑ መቀጠል ነው። የዋርካው ማፍራት የሚጠቅመው ለአዋፋቱ እንጂ ለዋርካው አይደለም እንደሚባለው የወያኔ የፓርላማ ምርጫ ውጤት የሚያገለግለው ለስርዓቱና አቀንቃኞች እንጂ ለኢትዮጵያ ሕዝብ አይደለም። ከዚህ ምርጫ በኋላ የሚመሰረተው አስተዳደር የሀገራችንን ችግር ይበልጥ ከማባባስ አልፎ ተርፎ ሊያመጣው የሚችል አንዳችም መሰረታዊና ጠቃሚ ለውጥ አለመኖሩ ደግሞ የሚያከራክር አይሆንም። ይህ መሆኑ ከታወቀ ከግንቦቱ የወያኔ ምርጫ በኋላ ትግሉ ምን አቅጣጫ ይዞ መቀጠል ይኖርበታል? የኃይሎች አስተላለፍና አጀንዳቸው እንዴት መቀነባበር ሊኖርበት ነው? ለነኚህና ለመሳሰሉት ጥያቄዎች ትክክለኛውን መልስ በመስጠት ትግላቸውን አዲስ አቅጣጫና ፈርያ ሲያዙ ወያኔን መፋለም የማይቀርና ታሪካዊ ክስተት መሆኑን ሀቀኛ ሀገር ወዳድ ድርጅቶች ዋነኛና ስትራቴጂያዊ ዓላማቸው ሊያደርጉት ይገባል። በሌሎች የሶስተኛ ዓለም ሀገሮች እንደሚታየው በሀገራችንም ያለው ተጨባጭ ሁኔታ እንደሚያረጋግጠው የአምባገነኖችን ስርዓት ለመታገል በሚደረገው የተቃዋሚ ኃይሎች አስተላለፍ የሚኖረው ጎራ ሁለት ብቻ ነው። ይኸውም ስርዓቱ በሚፈቅድላቸው ገደብ በመሸበብ የዚህ ስርዓት ትዕዛዝ ፈጻሚዎችና በአንጻሩ ደግሞ በስርዓቱ ፍርፋሪ ሳይደለሉ በሀገራቸውና በህዝባቸው ዘላቂ ጥቅም ሳይደራደሩ ስርዓቱን አምርረው የሚታገሉ ኃይሎች ብቻ ናቸው። ሌላ ሶስተኛ ረድፍ ሊኖር አይችልም። አለ ከተባለም ምናልባት ትግሉን ለማስተናከል ካልሆነ በቀር የሚያመጣው እርባና አይኖረውም። በእነኚህ ሁለት ተጻራሪ ጎራዎች ውስጥ ሆኖ አቋምን ለይቶ ከመታገል በቀር ሌላ ረድፍ ሊኖር አይችልም። በአንድ በኩል የአምባገነኖች ሽፋን ሰጪ የሆኑ በሌላ በኩል ደግሞ ታማኝ ተቃዋሚ የሚል ለምድ በመልበስ የተቃዋሚውን የኃይል አስተላለፍ መበረዝ የሚቻል አይመስለንም ከእንግዲህ ወዲያ። ምክንያቱም የኢትዮጵያ ህዝብ እውነተኛውን ተቃዋሚና ሌላውን ክፍል በሚገባ አውቆ የተረዳ ስለሆነ ነው። በመሆኑም የኢትዮጵያ ህዝብ ይህን ጠባብ ብሔረተኛና አገር አጥፊ የወያኔ ኢህአዴግ ስርዓትን ለማስወገድ በሚያደርገው መራራ ትግል በታማኝነት ከጎኑ ተሰልፎ ታግሎ የሚያስታግለው ጠንካራ ህብረት ያለው የተቃዋሚ ኃይል ያስፈልገዋል። ይህ ደግሞ ወደፊት ሚናው እየለየ ጎራው እየታየ ተግባሩ እየጎላ ትግሉ እየፋፋ ሀቁ እየነጠረ ሲሄድ የሚረጋገጥ ክስተት ይሆናል። ይህ ክስተት ግን በምኞትና በተስፋ የሚገኝ አይሆንም። ብዙ እጅግ በጣም ብዙ ተግባርን ብሎም ከንዑስ ጀምሮ እስከ ከፍተኛው መስዋዕት መክፈልን ይጠይቃል። ይህንን ገሸሽ ሊያደርጉት የማይቻል ሀቅ ህዝቡም ሆነ እነኛ ለመራራው ትግል የተዘጋጁ ኃይሎች በሚገባ ያውቁታል፣ ይረዱታል። የሚመጣውን የትግል ኃላፊነትና ግዴታ በሚገባ ይገነዘቡታል። ይህ ከሆነ ታዲያ ለረጅሙና ለአስጨራሽ ትግል መዘጋጀት አለባቸው። ይህ ከሆነ ዘንዳ ከግንቦቱ የመለስ ዜናዊ ምርጫ በኋላ ሀገራችን በምን ሁኔታ ላይ ልትሆን እንደምትችልና ወደ የትስ አቅጣጫ እያመራች መሆኗን ትክክለኛውን ግምገማ እያደረጉ ብሎም የትግላቸውን ይዘትና አካሄድ በወደፊቱ ሁኔታ ላይ እያማከሩ እያጣጣሙና እያዋሃዱ በአዲስ የትግል ምዕራፍ ህዝቡን እያታገሉ ለድል እንዲበቃ ከማድረግ ሌላ አማራጭ አይኖርም። ይህ ደግሞ በምኞት ላይ የተመሰረተ መፈክር ሳይሆን ተጨባጭ የሀገሪቱ ሁኔታ የሚያረጋግጠው የማይታበልና ታሪካዊ ሀቅ ሊሆን የሚችል ነው። ወደፊት የሚጠብቃቸውን የትግል ስልትና ስትራቴጂ ከመንደፋቸው አስቀድሞ አንድ መሰረታዊና አይነተኛ ጉዳይ መኖሩን ግን በአጽንኦት ሊገነዘቡት ይገባል። ይኸውም ጠንካራና የማይበገር የተቃዋሚ ኃይል መመስረት እጅግ በጣም አስፈላጊና አማራጭ የሌለው መሆኑን ነው። በእርግጥም ከሁሉ በፊትና በላይ ሊታወቅ የሚገባው ከእንግዲህ ወዲህ የተቃዋሚ ኃይሎች የሚመሰረቱት ህብረት ዓላማ በኢትዮጵያ ዘላቂና ስትራቴጂያዊ ጥቅም ላይ ብቻ ያተኮረ እንጂ በወያኔ ጊዜያዊና የማጭበርበሪያ አጀንዳ ላይ ሊያተኩር የማይችል መሆኑን ነው። በወያኔ ላይ የማያወላውል አቋም ያላቸው የህብረቱ አባል ድርጅቶች ከእንግዲህ ወዲህ የትግላቸው አጀንዳና እንቅስቃሴ ሊሆን የሚችለው የሚገባውም በወያኔ አጀንዳና ውሳኔ ላይ ማተኮር ብቻ ሳይሆን በአመዛኙ በራሳቸው የትግል ቱማታና አነሳሽነት ላይ የተመሰረተ መሆኑን ነው። እስካሁን እንደተመዘገበውና የኢትዮጵያ ህዝብ እንደታዘበው ከሆነ እስከዛሬ ሲሆን የነበረው በአመዛኙ በወያኔ ድርጊትና እንቅስቃሴ ውሳኔና ጥሪ ላይ ምላሽ በመስጠት ላይ ያተኮረ እንደነበረ ነው። ከባብ እንቁላል እርግብ እንደማይወጣ ሁሉ ከወያኔ መሪዎች ለኢትዮጵያና ህዝቧ ሊጠቅም የሚችል አንዳችም ጉዳይ እንደማይኖር አውቆና ተረድቶ በአመዛኙ በራስ የትግል ስልትና ትልም ላይ ያተኮረና በሀገራችን ስትራቴጂያዊ ጥቅም ላይ አነጣጥሮ መታገል ብቻ ነው። በእኛ እምነት የሀገራችን ዘላቂ ጥቅም የሚገኘውና አስተማማኝ ሰላምና መረጋጋት ሊረጋገጥ የሚችለው መላው የሀገሪቱን ዜጋ ሁሉ በእኩልነት የሚያሳትፍ ዴሞክራሲያዊ ስርዓት ሲሰፍን ብቻ ነው። በዘር ላይ የተመሰረተ የመንግስት አወቃቀርም ሆነ የፖሊሲ አቀራረጽና አፈጻጸም ለሀገራችን ጉዳት እንጂ ምንም ጥቅም ያመጣል ብለን ማመን አንችልም። የዚህም ስርዓት ተካፋይ መሆንን አንመኝም። ይህንንም ማቅ ራሱ ባለቤቱ የኢትዮጵያ ህዝብ ላለፉት 14 ዓመታት አይቶታል። በዚህ ዘረኛ ስርዓትም ምን በደል እንደተፈጸመበት እንደሚፈጸምበት ሳይወድ በግድ አውቆታል፣ ተንገብግፏልም። እኛ ለሀገራችን ያለን ራዕይ ዘመን የማይሽረው ሁኔታ የማይለውጠው ተፈራራቂ አምባገነኖች የማይበርዙት ጊዜያዊ ጥቅም የማይበግረው ነው። በመሰረቱ የሀገርንና የህዝብን ዘለቄታ ጥቅም የህዝባችንንም እኩልነትና አንድነት አስመልክቶ ያለንን የጠና እምነት ሊያስለውጠን ሊያስበርዘን ብሎም እንድንደራደርበት የሚያስገድደም አንዳችም ምድራዊ ኃይል እንደሌለ ሌላው ለማመን ባይፈልግም የኢትዮጵያ ህዝብ ግን በሚገባ ያውቀዋል፣ ይረዳዋል። ከዚህ አጉሪ የትግል ታሪክና የማይናወጥ እምነት በመነሳት ነው ወያኔና ድርጊቱን የምንቃወመው። ከዚህ ውጭ በወያኔ ድርጅት ከተሰባሰቡት ግለሰቦች ጋር የግል ፍቅርም ሆነ ጥል የለንም። እንዲያውም የሀገራችን ዴሞክራሲያዊ ስርዓት በዘለቄታ መልኩ ሊያረጋግጥ በሚያስችለው ሂደት ከማንኛውም ወገን ጋር ለመተባበር ዝግጁ መሆን ብቻ ሳይሆን የሚጠበቅብንን አስተዋጽኦ ለማድረግ ምንጊዜም ግንባራችንን እንደማናርፍ በተደጋጋሚ ስንገልጽ ቆይተናል። ይህ ማለት ግን ለኢትዮጵያ ህዝብ ገደብ የለሽ ዴሞክራሲ እየታገል የራሳችንን ድርጅታዊ ነጻነት የሚገፋውንና አኩሪ ታሪካችንን የሚያሳድፍብንን ተጽዕኖና ግፊት እንቀበላለን ማለት አይደለም። እርሱ ራሱ በኢትዮጵያ ህዝብ ዘንድ በህጋዊነት የማይታወቅ ቡድን ለእኛ ህጋዊ መሆን አለመሆን ለመወሰን ሀገራዊም ይሁን ሞራላዊ ስልጣን ይኖረዋል ብለን አናምንም። የእኛ እድልና ህላዌ ከኢትዮጵያ ህዝብ እድልና ህላዌ ጋር በብዙ መሰረታዊ ሀብሎች የተሳሰረ በመሆኑ በበላባይነትም ይሁን በመሰልቸት አንዱን ከሌላ ለይቶ አላፊ ጠፊ ለሆነ ጊዜያዊ ጥቅም መለወጥ አንችልም። ይህንን ማንነታችንን የኢትዮጵያ ህዝብ ከመጀመሪያው ጀምሮ አውቆ መዝግቦታል። አሁን ባለው የሀገራችን ተጨባጭ ሁኔታ የትግሉ ዓላማና ግብ መሆን የሚገባው ለኢትዮጵያ ህዝብ የስልጣን ባለቤትነት፣ የህግ የበላይነት፣ የሀገር ነጻነትና ሉዓላዊነት፣ የዜጎች እኩልነትና ሰብአዊ መብት የሚገኝበትና የሚከበርበትን ሁኔታ በመፍጠር ላይ ነው። ለዚህ ሁሉ መሰረቱና ምሰሶው ያው ዞሮ የዴሞክራሲ ስርዓት መስፈን ለመሆኑ ብዥታ ሊኖር አይችልም። ይህንን ስንል ደግሞ በሀገራችን ዴሞክራሲ በአንድ ቀን ጀንበር ተፈጥሮ አድጎ ተመንድጎ ሀብቶና ጠንክሮ ህዝቡ የሚመኘው ሁሉ ወዲያው ይከናወናል የሚል ብዥታን በማስተናገድ አይደለም። እንደ ማንኛውም የተፈጥሮ ህግ የዲሞክራሲ ውልደትና እድገት ሂደቱን ጠብቆ እንደሚሄድ በሚገባ እንረዳለን። ይህ መሰረታዊ ሀቅ እንዳለ ቢሆንም ዛሬ በሀገራችን የችግሩና የመከራው መንስኤ ብሎም ከገባንበት አዙሪት እንወጣ ያላስቻለን የወያኔ የፖለቲካ ፕሮግራም ልክ እንደ ሀገሪቱ ብሔራዊ ህገ መንግስት ተቆጥሮ የዘረኞቹን የፖለቲካ አጀንዳ ማስፈጸሚያ መሳሪያ መሆኑ ነው። በዚህ የሀገራችን ተጨባጭ ሁኔታና እውነታ ላይ በመመርኮዝ የግል አጀንዳውን የሚያስፈጽመው የገዢ ቡድን በስልጣን ላይ ተቀምጦ የሀገራችን ጥቃቅንም ይሁን መሰረታዊ ችግር ሊፈታ አይችልም። ወያኔ ህገ መንግስቴ ብሎ ጎምጥጦ የያዘው የግል አጀንዳው ማስፈጸሚያ አልባሌ ሰነድ ካልተለወጠ የሀገራችን ሁለንተናዊ ችግር እየባሰበት ይሄዳል እንጂ መሻሻል ይመጣል ተብሎ አይጠበቅም። ለዚህ ነው ተቃዋሚ ኃይሎች በብስለትና በኃላፊነት ስሜት ተነሳስተው የምርጫው ህግና ቦርድ ይቀየሩ ወዘተ ብለው የጠየቁትና ለድርድርም ተቀምጠው የነበሩት። ለዚህም ነው ወያኔ እምቢ ያለውና ነፃና ፍትሃዊ ምርጫ እንዲደረግ የማይፈልገው። ከወያኔዎቹ አኳያ ሲታይ ይህን ከማድረግ ሌላ ምርጫ አይኖራቸውም። ምክንያቱም ህዝቡ የሚመኘው ነፃና ፍትሃዊ ምርጫ ቢደረግ ወያኔ ተወግዶ ህዝቡ በትረ ስልጣን የሚያገኝበት ሁኔታ ስለሚመቻች ነው። ታዲያ ወያኔ መች ሞኝ ሆኖ ነው ራሱን የሚያስወግድበትን ሂደት የሚያመቻቸው? ህገ ወጥ ያላቸው ድርጅቶችስ በሰላምና በይፋ እንዳይታገሉ ጋሬጣ እየዘረጋ አይደለምን? ሁኔታው እንዲህ በሆነበት ሁኔታ ነፃና ፍትሃዊ ምርጫ ስለማይኖር ያው ዞሮ ዞሮ ተጠቃሚዎቹ ወያኔና ግብረአበሮች እንጂ ሌላ ሊሆን አይችልም። ያ እስከሆነ ድረስ በዘር ላይ የተመሰረተ አምባገነን እንደገና በስልጣን ለሌላ 5 ዓመት እንዲቆይ የሚወስደውን እርምጃ ሁሉ ከመቃወምና ለአዲስ የትግል ምዕራፍ ከመዘጋጀት ሌላ አማራጭ ሊኖር አይችልም። አገዛዙ የህዝብን መብት ሊያከብር የሚችለው በግዴታ እንጂ በውዴታ ባለመሆኑም ተቃዋሚ ኃይሎች ህዝባዊ አመጽን ማደራጀትና መምራት ነው ዋናው ተልእኳቸው። ከግንቦቱ ምርጫ በኋላ መሰረታዊ ለሀገር የሚበጅ ውጤት አይኖርም። ያው የጎመዘዘው ለመጪው ትውልድ አይለጉት ሀኬትና ግዳጅ ከፊታችን ተደቅኖ ይቀጥላል። አገዛዙን በአፋጣኝ ለማስወገድ ሀገራዊ ግዳጅ ይጠራናል። በመሆኑም ተቃዋሚ ኃይሎች ካለፈው ተምረው ህብረታቸውን ለማጠናከር መነሳት አለባቸው። ተቃዋሚ ኃይሎች ከሰፊው ህዝብ ተደባልቀው ህዝባዊ አመጽን መምራት መቻል አለባቸው። የትግል ሰደድ እሳት በከተማም በገጠርም ተቀጣጥሎ አገዛዙን ይወጥር ዘንድ እስካሁን ውጤት አልባ የሆነውን ዘዴያቸውን ሆነ አደረጃጀታቸውን መለወጥ ይኖርባቸዋል። የህዝቡን የህብረት ጥረት የሚያደናቅፉትንም በጽኑ መታገል ያስፈልጋል። የዛሬ 5 ዓመት ግንቦት ሲመጣ የመለስ አገዛዝ የክፉ ቀን ትዝታ እንዲሆን ማድረግ የሚቻለው በዚህ መንገድ ማለትም የቆረጠና ያልተቋረጠ ህዝባዊ አመጽን በማካሄድ ነው። የድርጅቶችን ማንነት የሚለካው በወያኔ ፓርላማ ባለው ወንበር ሳይሆን ይህን የህዝብ ታሪካዊ ትግል በመምራት ባለው ጽናትና ወኔ እንዲሁም በሚጫወቱት ታሪካዊ ሚና ይሆናል ማለት ነው። ከዚህ መንገድ ውጪ በወያኔ የአምስት ዓመት የግንቦት ዛር አብሮ መያዙ ለህዝብ የሚጠቅም አይደለም። በዚህ አቋም ላይ የማያወላውል እምነትና ራዕይ ካላቸው የተቃዋሚ ድርጅቶች ጋር በመተባበርና ከኢትዮጵያ ህዝብ ጎን በመሰለፍ ትግላችንን እንቀጥላለን። የኢትዮጵያ ህዝብ ትግል አቸናፊነት አይቀሬ ነው።
ግንባርክን አሳየው።